Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ በአዲስ አበባ
I believe that when all voices are being heard, when people know that they're included in the political process, that makes a country stronger and more successful.
ሁሉም ድምጾች ሲሰሙ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ።
በዛሬው ዕለት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው።
Something has to be understood that this is a fledgling democracy and we are coming out of centuries of undemocratic practices.
ይህ ያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን።
ከፕሬዝዳንት ባራክ ኦባማ ጋር ጋዜጣዊ መግለጫ የሰጡት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሰለኝ ናቸው። ዝርዝሩን በአብይ ርዕስ ይቀርባል።
አድማጮች አብላጫው የምሽቱ ዝግጅታችን በዚሁ የፕሬዝዳንቱ የኢትዮጵያ ጉብኝትና አብይ ርዕሰ ጉዳዮች ላይ ያተኩራል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ሐምሌ 22 2007 ዓ.ም ምስረታችን ጋር አስተናጋጆቻችሁ አሉላ ከበደና
አረንት ፍሳሐየንን ከፕሮግራም አቀናባሪያችን ንጉሴ ታምሩና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዩናይትድ ስቴትስ እና ኢትዮጵያ በብዙ ጉዳዮች ላይ ጠንካራ አጋሮች ናቸው ካሉ በኋላ የኢትዮጵያ መንግስት ተቃዋሚ ፓርቲዎችና ጋዜጠኞች በበለጠ ነጻነት እንዲሰሩ እንዲፈቅድ ጥሪ አቅርበዋል። ፕሬዝደንት ኦባማና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በህብረት ሆነው ዛሬ ባደረጉት ጋዜጣዊ ጉባኤ ፕሬዝደንት ኦባማ ኢትዮጵያ በኢኮኖሚ እድገት ላይ ያላትን ቦታ አሞግሰዋል። ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ካስከፊ ድህነት አድናለች። ኢትዮጵያ አልሸባብ የተባለውን ጽንፈኛ ቡድን በመታገር ረገድ ወሳኝ ሚና ተጫውታለች ብለዋል። ፕሬዝደንት ኦባማ አያይዘውም ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ግልጽ ውይይት ያሉትን እንዳካሄዱ ገልጸዋል። ለጋዜጠኞችና ለተቃውሞ ድምጽ ቦታ መክፈቱ የገዢውን ፓርቲ አጀንዳን ያጠናክራል እንጂ አያሰናክልም ሲሉ አስገንዝበዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው ኢትዮጵያ የሰብአዊ መብት አያያዝንና መልካም አስተዳደርን ጉዳይ ለማሻሻል ቆርጣ የተነሳች መሆኗን ገልጸዋል። ለዲሞክራሲ ያለን ቁርጠኝነት ጽኑ እንጂ የላላ አይደለም በማለት አስረግጠዋል። ዘጋቢያችን ሪቻርድ ግሪን የላከውን ዘገባ ሰለሞን አባተ ያቀርበዋል።
ኢትዮጵያ እየበለጸገች መሄዷን ማረጋገጥ የምትችለው መልካም አስተዳደርን እንዲሁም የሐሳቦችንና የመረጃን ነጻና ግልጽ ልውውጥ ስትደግፍ መሆኑን ፕሬዚደንት ባራክ ኦባማ ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ሆነው ዛሬ ጋዜጣዊ መግለጫ በሰጡበት ወቅት አሳስበዋል። ከጠቅላይ ሚኒስትሩ ጋር ግልጽ ውይይት ማድረጋቸውን የጠቆሙት ፕሬዚደንት ኦባማ መስኩን ለጋዜጠኞችና ለተቃዋሚ ድምጾች መክፈት የገዢውን ፓርቲ አጀንዳ ከማደናቀፍ ይልቅ ያጠናክርለታል ብለዋል።
I believe that when all voices are being heard, when people know that they're included in the political process, that makes a country stronger and more successful.
ሁሉም ድምጾች ሲሰሙ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ።
የኢትዮጵያ መንግስት ጋዜጠኞችንና የፖለቲካ ተቃዋሚዎችን ያስራል፣ ሀገሪቱን ወደ አንድ ፓርቲ አገዛዝ አስገብቷታል ይላሉ የሰብአዊ መብቶች ተሟጋች ተቋማትና ቡድኖች ያወግዛሉ።
But something has to be understood that this is a fledgling democracy and we are coming out of centuries of undemocratic practices.
ይህ ያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች ሀገር ውስጥ በመቶዎች ዓመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣን ያለ ነው። በጥቂት አስሮች ዓመታት ውስጥ በእኛ አጋጣሚ ደግሞ በሃያ የዲሞክራሲ ግንባታ ዓመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ወይም መውጣት ቀላል አይደለም። ይሁን እንጂ በትክክለኛ አቅጣጫ እየተጓዝን መሆናችን ይሰማናል።
ፕሬዚደንት ባራክ ኦባማ ነገ በአፍሪካ ህብረት ተገኝተው ንግግር ያደርጋሉ። በደቡብ ሱዳን የእርስ በርስ ጦርነት ጉዳይም ከኢትዮጵያ፣ ከኬንያ፣ ከዩጋንዳና ከአፍሪካ ህብረት መሪዎች ጋር ዛሬ ተነጋግረዋል። ዩናይትድ ስቴትስ ምስራቅ አፍሪካ ውስጥ ሽብር ፈጠራን ለመዋጋት የ40 ሚሊዮን ዶላር ተጨማሪ ድጋፍ ለመስጠት እያሰበች መሆኗ ተሰምቷል። እስካሁንም በመላ አፍሪካ ለሚከናወኑ ሁከተኛ ጽንፈኛነትን ለመጋፈጥ ለስልጠና፣ ለመሳሪያና ቁሳቁስ፣ ለአቅም ግንባታ የ465 ሚሊዮን ዶላር ነዋይ እያፈሰሰች ነው።
የተባበሩት መንግስታት ድርጅት ከኤርትራ ወደ አውሮፓ ስለሚጎርፉት ኤርትራውያን ጉዳይ ምርመራ እንዲካሄድና ኤርትራውያኑን ስደተኞች ሕገ ወጥ በሆነ መንገድ የሚያሸጋግሩትንም ሰዎች ለፍርድ እንዲያቀርብ ኤርትራ ትላንት ጠይቃለች። ከሶሪያውያን ቀጥሎ በብዛት ሜዲትራኒያንን ባህር ለማቋረጥ የሚሞክሩት ሰዎች ኤርትራውያን እንደሆኑ ሲዘገብ ቆይቷል። ኤርትራ የውጭ ጉዳይ ሚኒስትር ትላንት ያወጣው መግለጫ ሕገ ወጥ በሆነ መንገድ የሚደረገው የሰዎች ሽግግር በሰዎች ላይ የሚደርሰውን ሞት እጦትና የድል መነፈግ በቃላት ለመግለጽ ያዳግታል ብለዋል። ኤርትራ የተራዘመውን የወታደራዊ አገልግሎት ፖሊሲዋን በሚመለከት ከኢትዮጵያ በሚደቀንብኝ አደጋ ስጋት ምክንያት ሌላ አማራጭ የለኝም ስትል ተከላክላለች። ተአማኒ የሆነ ሂደት ሲጀመር ሰዎችን በማሸጋገር ተግባር ስለተሰማሩ ሰዎች የሰበሰብኩትን የማያሻማ ማስረጃ አቀርባለሁ ይላል የኤርትራ መንግስት መግለጫ።
አልሸባብ ሞቃዲሾ በሚገኘው ጀዚራ ፓሌስ በተባለው ሆቴል ላይ ትላንት ባደረሰው የቦምብ ጥቃት የሞቱ ሰዎች ብዛት 18 ደርሷል። የቻይና ኤምባሲ ሰራተኛ የሚገኝባቸው 5 ተጨማሪ ሰዎች እንደሞቱ ተገልጿል። የአምቡላንስ አገልግሎት በከፊል ከተደመሰሰው ሆቴል ፍርስራሽ 4 አስክሬኖችን እንዳወጣ ተዘግቧል። በአሁኑ ወቅት ኢትዮጵያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶማሊያ የደረሰው ጥቃት አልሸባብን የመሳሰሉት ቡድኖች የሚያቀርቡት ሞትንና ውድመትን ብቻ በመሆኑ እነሱን ማስቆም ያስፈልጋል ብለዋል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ደግሞ ጥቃቱን አውግዘው ሆቴሉ እንደገና ይሰራል ብለዋል። አልሸባብን ደግሞ ዱርዬ ወንጀለኛ፣ ሃይማኖታችንን ለጥቅሙ የሚጠመዝዝ ብለውታል።
ሰዎችን ህገወጥ በሆነ መንገድ ማስተላለፍ መስፋፋቱ በማንኛውም የዓለም አገሮች በሚሊዮኖች የሚቆጠሩ ሰዎች በባዕድ አገሮች በስራና በወሲብ ንግድ እንዲበዘበዙ በማድረግ አስተላላፊዎቹ በዓለም የምጣኔ ሀብት አቅም ብዙ ሀብት እንዲያካብቱ እያደረገ መሆኑን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። በሰዎች ላይ የሚፈጸመው ብዝበዛ ዘመናዊ ባርነት ነው ሲል የውጭ ጉዳይ ሚኒስትሩ ባወጣው ዓመታዊ ዘገባው አስገንዝበዋል። ሴቶችና ልጃገረዶችን በወሲብ ንግድ የሚያሰማሩ፣ ማስገደድ፣ ወንዶች፣ ሴቶችና ልጆች በዓለም ዙሪያ በዝቅተኛ ክፍያ ስራ እንዲበዘበዙ ማድረግ በባርነት መሰማራት ማለት መሆኑን አስረድተዋል። ገንዘብ ላይከፈላቸው እንደሚችልም ሪፖርቱ አትቷል። ሰዎችን ህገወጥ በሆነ መንገድ ማስተላለፉ የዘመናዊ ባርነት ተግባር በየዓመቱ የ150 ቢሊዮን ዶላር የሚገኝበት ኢንዱስትሪ እንደሆነ ዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጠዋል። የዚህ ዓመቱ ዘገባ የተግባር ጥሪ መሆን ይኖርበታል። መንግስታት ይህን ተግባር ለመቋቋም ህጎቻቸውን እንዲያጠናክሩና ተግባራዊ እንዲያደርጉም የውጭ ጉዳይ ሚኒስትሩ ጥሪ አሰምተዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሰሜን ምስራቅ ናይጄሪያ በሚገኝ ገበያ ላይ አንዲት ሴት አጥፍቶ ጠፊ ባደረሰችው ጥቃት በትንሹ 14 ሰዎች ተገድለዋል። እማኞች እንደሚሉት 50 የሚሆኑ ሰዎች ቆስለዋል። ትላንት ማለዳ ላይ የተፈጸመው ፍንዳታ የዮቤ ክፍለ ሀገር ወረዳ በሆነችው መዲና በሆነችው ዳማቱሩ ከተማ በሚገኝ ገበያ በር ላይ እንደነበር ባለሥልጣኖች ተናግረዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ቀደም ሲልም አንዲት አጥፍቶ ጠፊ ለሮሞዳን ጾም ማብቃት በዓል ዝግጅት ያደርጉ የነበሩ ሰዎችን ኢላማ በማድረግ ባፈነዳቸው ፈንጂ ቢያንስ 9 ሰዎች ተገድለዋል።
ዩናይትድ ስቴትስ ራሱን እስላማዊ መንግስት ነኝ የሚለውን አማጺ ቡድን ከሰሜን ሶሪያ ለማስወገድ ስለሚደረገው ዘመቻ እቅድ ከቱርክ ጋር እየሰራች መሆኗን ዛሬ አስታወቀች። ይህም አንካራ በቡድኑ ላይ በሚካሄደው ውጊያ ያላትን ተሳትፎ ያጠናክራል ተብሏል። የእቅዱ ዓላማ ቱርክን ከሶሪያ ጋር በሚያዋስነው ድንበር የተሻለ ጸጥታ እንዲኖር ሲባል እስላማዊ ነኝ የሚለው ቡድን የማይንቀሳቀስበትን ቀጠና መፍጠር እንደሆነም አንድ ዩናይትድ ስቴትስ ባለስልጣን ለዜና አገልግሎቶች ተናግረዋል። ቱርክ ሶሪያ ውስጥ ያለውን እስላማዊ መንግስት ነኝ የሚለውን አማጺ ቡድን ኢራቅና ያሉትን የኩርድ አማጽያን ኢላማ በማድረግ የከፈተችውን የአየር ድብደባ መሳሪያ ጥቃትን ዩናይትድ ስቴትስ ደግፋለች።
በመጨረሻም በሳውዲ አረቢያ የሚመራው ጥምረት በየመን የሚያካሄደውን የአየር ድብደባ ዛሬ አቁሟል። ድብደባው የቆመው ለሰብአዊ ጉዳይ ሲባል ለአምስት ቀናት ያህል የአየር ድብደባውን ለማቆም በተደረገው ስምምነት መሰረት ነው። የሁቲ አማጽያን ተኩስ የማቆም ስምምነት አንቀበልም ካለ በኋላ በአንዳንድ ቦታዎች በየብስ ከባድ ውጊያ እየተካሄደ ነው። ላለፉት አራት ወራት ያህል ከኢራን ጋር በወገኑት ሁቲ አማጽያን ላይ የአየር ድብደባ ሲያካሄድ የቆየው የጥምረት ቡድን በጊዜያዊ መልክ ተኩስ ለማቆም የወሰነው እጅግ አስፈላጊ የሆነው የአስቸኳይ ጊዜ አቅርቦት ወደ ሀገሪቱ እንዲገባ ለማድረግ ነው። የሁቲዎች አማጽያን መሪ አብደል ማላክ አልሁቲ ተኩስ በማቆም ሊጠቀሙ የሚችሉት እስላማዊ መንግስት ነኝ የሚለው ቡድንና የአልቃይዳ አማጽያን ብቻ ናቸው ሲል ዛሬ ሰኞ ተናግሯል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። አድማጮች፣ ወደ ቀዳሚው አሁን የዕለቱን አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዘገባዎች አንዱን እናሰማለን።
ኢህአዴግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል።
ዶክተር ዳኛቸው አሰፋ ናቸው። የፕሬዚዳንት ኦባማን የዛሬውን ጋዜጣዊ መግለጫ ተከታትለው ከሰጡት አስተያየት የተወሰደ ነው። የፕሬዚዳንት ኦባማን ጉብኝትና የጉብኝታቸውን ፋይዳ ትዝብትና ምሁራዊ ትንታኔ በሁለተኛው አጋማሽ እንመለከታለን። አድማጮች፣ አሁን የዕለቱን አብይ ርዕስ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአፍሪቃ ጉብኝት አዲስ አበባ ወደሚገኘው የአፍሪቃ ህብረት አዳራሽ ይወስዳቸዋል። በስልጣን ላይ ያለ አሜሪካዊ ፕሬዚዳንት በአሁኑ ወቅት የአፍሪካ ድምፅ እንደሆነ ለማረጋገጥ የሚንቀሳቀሰውን አህጉራዊ ተቋም ሲጎበኝ ኦባማ የመጀመሪያው ይሆናሉ። የአሜሪካ ድምጿ አኒታ ፖል ተጨማሪ ዘገባ አላት። ሄኖክ ሰማእግዜር ያቀርበዋል።
ፕሬዚዳንት ባራክ ኦባማ አፍሪካ ሲጓዙ ፕሬዚዳንት ከሆኑ በኋላ ማለት ነው፣ ለሶስተኛ ጊዜያቸው ነው። በዚህ ጉዞ ከዚህ በፊት በስልጣን ላይ ያለ አሜሪካዊ ፕሬዚዳንት አምርቶባቸው የማያውቅ ስፍራዎች ነው የሚሄዱት። የአፍሪካ ህብረት አዳራሽ በኢትዮጵያ፣ የአፍሪካ ህብረት መቀመጫ ወደ ሆነችው አዲስ አበባና ኬንያ መንገዳቸው በአካባቢ ጸጥታ ልማትን ለማጠናከርና የዴሞክራሲ ግንባታን አስመልክቶ ገንቢ ውይይቶችና እርምጃዎችን ለመውሰድ ያለመ ነው ሲሉ የደህንነት ጥናት ተቋሙ ዴቪድ ኡንዞሚኖ ይናገራሉ።
ሽብርን መዋጋት በጣም ወሳኝ ጉዳያቸው ነው። የዲሞክራሲ የስልጣን ሽግግርም እንዲሁ። በእነዚህ ሁለት ቁልፍ ጉዳዮች ላይ ዩናይትድ ስቴትስ ያሏትን አቋሞች ለማስረገጥ አጋጣሚ ይፈጥራል። ስልጣን የሙጥኝ ለሚሉ የአፍሪቃ መሪዎችም ጠንከር ያለ መልእክት ለማስተላለፍ ይረዳል።
የአፍሪካ ህብረትና ዩናይትድ ስቴትስ 100% በሚባል መልኩ ሲስማሙ አይታዩም። የዓለም አቀፉ የወንጀል ፍርድ ቤት በጅምላ ፍጅት የእስር ማዘዣ ያወጣባቸውን የሱዳኑን ፕሬዚዳንት ኦማር አልበሽር በደቡብ አፍሪካ በጉብኝት ላይ ሳሉ ፕሪቶሪያ በቁጥጥር ስር ባለመዋሏ ዩናይትድ ስቴትስ ደስተኛ አይደለችም። ከዚህም በተጨማሪ እንደ ብሩንዲ ባሉ ሀገሮች መሪዎች ለሶስተኛ የሥልጣን ዘመን ለምርጫ ለመቅረብ ሕገ መንግሥታዊ ትርጉም ሲቀይሩ ዩናይትድ ስቴትስ ተቃውማለች። በሌላ በኩል ደግሞ የዩናይትድ ስቴትስ ባለስልጣናት ለአፍሪካ ህብረት ያላቸው ከበሬታ እየጨመረ መምጣቱን ነው የሚናገሩት።
ውጤታማ ስራ የሚሰራ ወደፊትም ብዙ ስራ የሚጠብቀው ድርጅት ነው። በአህጉሪቱ ዙሪያም የተከበረ ነው። ስለዚህ ራቅ አድርገን የአፍሪካ ህብረትን ለ2063 ያለውን አጀንዳ የተመለከትን እንደሆነ አፍሪካ ህብረት በአህጉሪቱ ይበልጡን ጠንካራ ተቋም የሚሆን ይመስለኛል።
በአፍሪካ ጉዳዮች የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። ተንታኞች የአፍሪካ ህብረት ዩናይትድ ስቴትስን እንደሚፈልጋት ሁሉ ዩናይትድ ስቴትስም አህጉራዊውን ህብረት ትፈልገዋለች። ዋናውን ወጪውንም ሸፋኛ ራሷ ዩናይትድ ስቴትስ ነች። ታዲያ ሌሎችም ብዙ አፍሪካን ፈላጊዎች እንዳሉ አህጉራዊቷ ተንታኝ ሌዝሉ ቫውዱራ ይገልጻሉ።
The US definitely needs the AU if it wants to work with
United States አፍሪካ ውስጥ መስራት መንቀሳቀስ አንዳንድ ስምምነቶችን ከአፍሪካ ጋር ማግኘት የምትፈልግ ከሆነ ቻይናንም ለመፎካከር ካሻች ያለ ጥርጥር የአፍሪካ ህብረትን መጠቀም ያስፈልጋታል።
በዚህና በሌሎችም ምክንያቶች ይህ ከአፍሪካ ጋር ጠንካራ ትስስር ያላቸው የመጀመሪያ አሜሪካ ፕሬዝዳንት ለሆኑት ሚስተር ኦባማ እንደ መሪ ተተውት የሚያልፉትን የታሪክ ቅርስ አቅጣጫ በማስያዝም የሚረዳ ጉብኝት ይሆናል ሲሉ ተንታኞች ይገልጻሉ።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እናንተ ልታከናውኑት የማይቻላችሁ አንዳችም ነገር የለም ሲሉ ለኬንያ ወጣቶች የማበረታቻ መልእክት አስተላልፈዋል። የቪኦኤዋ የዋይት ሃውስ ዘጋቢ አሮ ፓንዴ ሚስተር ኦባማ ትላንት እሁድ ናይሮቢ ውስጥ ያደረጉትን ንግግር ላይ ያጠናከረችውን ዘገባ ቆንጅታዬ ታቀርባለች።
I am proud to be the first American president to come to Kenya. And of course I'm the first Kenyan American to be president of the United States.
በአሜሪካ ፕሬዝዳንትነት ወደ ኬንያ በመምጣት የመጀመሪያ በመሆኔ ኩራት ይሰማኛል። በርግጥም የመጀመሪያው ኬንያዊ አሜሪካዊ የዩናይትድ ስቴትስ ፕሬዝዳንት ነኝ።
እኒህ ከኬንያዊ አባት የተወለዱ ፕሬዝዳንት የሀገሪቱን ወጣቶች ሙስናን በወገን መሽዋሽዋምንና ጎሰኝነትን የማስወገዱን እርምጃ መቀጠል አለባቸው በማለት ጥሪያቸውን አሰምተው ታሪካዊ ጉብኝታቸውን ሲያጠናቅቁ ታዳሚው በታላቅ ስሜት በሆታ ነው ተቀበላቸው። ፕሬዝዳንት ባራክ ኦባማ በአንድ ስቴዲየም ሞልተው ለታደሙት 4000 ተማሪዎች ባሰሙት ንግግር ለዚያ እርምጃ መሰረት የሚሆነው ግን ከሙስና በጸዳ ተቃራኒ ድምጾችንና አንድነትን የሚያከብር ህብረተሰብ አማካይነት ነው ብለዋል።
I want to be very clear here. A politics that's based solely on tribe and ethnicity is a politics that's doomed to tear a country apart. It is a failure.
And በጣም ግልጽ ላደርግ የምሻው በጎሳ በዘር ብቻ የተመሰረተ ፖለቲካ ሀገርን እንደሚበታትን ነው። ውጤቱ ውድቀት ነው።
ሚስተር ኦባማ ይህን የተናገሩት የኬንያ ባለስልጣናት ጽንፈኛ እስላማዊ ቡድን አልሸባብ ላይ በሚያካሂዱት ውጊያ ሙስሊሞችንና ሶማሌዎችን ያላግባብ ኢላማ ያደርጋሉ ተብለው እየተወነጀሉ ባሉበት ባሁን ወቅት ነው። የዩናይትድ ስቴትስ ፕሬዝዳንት ወደ ኬንያ የመጣሁት ይቺ ሀገር ጠንካራ ዲሞክራሲያዊ አስተዳደር መስርታ ለመላ ህዝቧ እድሎችን ከፍታ ግጭትን እንቢ በሚል የብሔራዊ አንድነት ስሜት ስታርግ ለማየት እንደጓጓ ወዳጅ ሆኜ ነው ሲሉ አስገንዝበዋል።
Progress requires that you honestly confront the dark corners of our own past. Extend rights and opportunities to more of your citizens.
በእድገት ወደፊት መራመድ በራስ ታሪክ ውስጥ ያለፉትን ጥቁር ነጥቦች ከልብ መጋፈጥን ለዜጎቻችሁ የበለጠ መብትና እድል መስጠትን ይጠይቃል። እኛ በአሜሪካ ልዩነቶቻችንን እንደ ጥንካሬ እንጂ እንደ ድክመት ላለማየት እንደምንሞክረው በዚህች ሀገር ይህንኑ ማድረግ የግድ ይላል።
ሚስተር ኦባማ በተለይ ሴቶችንና ልጃገረዶችን ስለሚጨቁኑ የቆዩ ልማዶች በስሜት ሲናገሩ ተሰብሳቢው ይበልጡን በሆታና በጭብጨባ ድጋፉን ገልጾላቸዋል።
Treating women as second class citizens is a bad tradition. It holds you back. There's no excuse for sexual assault or domestic violence.
ሴቶችን እንደ ሁለተኛ ዜጋ መያዝ መጥፎ ልማድ ነው። ወደ ኋላ ያስቀራል። ወሲባዊ ጥቃት የቤት ውስጥ ሁከትን ምንም አይነት ተገቢ የሚያደርገው ምክንያት የለም። ወጣት ሴቶች በምንም ምክንያት በግርዛት መሰቃየት የለባቸውም። ልጆችን እድሜያቸው ሳይደርስ ወይም በግድ መዳር በአንድ የሰለጠነ ህብረተሰብ ውስጥ ቦታ የለውም። እንዲህ ያለው ልማድ ምዕተ ዓመታት ያስቆጠረ ነው። በሃያኛው ምዕተ ዓመት ቦታ የለውም።
እነዚህ ቃላትና ልጃገረዶች የትምህርት ዕድል፣ ሴቶች የሥራ ዕድል እንዲያገኙ ያስፈልጋል በማለት ፕሬዚደንቱ ያሰሟቸው ጥሪዎች ናቸው። የዴስታር ዩኒቨርሲቲዋን ተማሪ ኤሚ ጋቺኒን ልቧን የመሰጡት
Then we feel amazing because that is as a woman that is what I want to hear because
one destiny አለኝ ምክንያቱም ሴትም ደሞ ሆነ ይሄንን ነው መስማት የምፈልገው እንበልና አንድ ቀን ፖለቲካ ውስጥ መግባት በፈልግ አፍሪካ ውስጥ ያለው ህጉና አድሏዊ አስተሳሰቡ የምክር ቤት መቀመጫ ለማያዝ ያስቸግረናል
ግሩም አበረታች ንግግር ስትል ፕሬዚደንት ባራክ ኦባማ በናይሮቢው ሳፋሪ ኮም ስቴዲየም ያደረጉት ንግግር በማድነቅ የገለጸችው ደግሞ የ21 አመቷ ግሬስ ካሮሪ ነች
We are also people who can do big things and the fact that he is the president of America makes us very proud
እኛም ለትልቅ ስራ መብቃት እንችላለን እሳቸው የአሜሪካ ፕሬዚዳንት መሆናቸው በጣም ያኮራናል ያበረታታናል
የተስፋን መልእክት ሰንቀው ለዩናይትድ ስቴትስ ፕሬዝደንትነት የተመረጡት ኦባማ ለአባታቸው ሀገር ለኬንያ ቀጣይ ትውልድም ይህንኑ መልእክት አስተላልፈዋል።
አሁንም ከፕሬዝዳንት ኦባማ የአፍሪካ ጉብኝት ጋር የምንቆይበት ርዕስ ነው ተከታዩ። ታዲያ ከኬንያ ወደ ኢትዮጵያ ጉዳዮች ነው የምንሻገረው። ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በኢትዮጵያ ያደረጉት የመጀመሪያው ኦፊሴላዊ ጉብኝት የደስታ ስሜት ፈጥሯል ሲል ይንደረደራል። ከፍተኛ ጥንቃቄም ተደርጎለታል። የኢትዮጵያን መንግስት የሚተቹ ወገኖች የባሰበት መጥቷል ያሉት አምባገነን አስተዳደር የዜጎችን ሐሳብ በነጻነት የመግለጽ መብት ያፍናል ነው የሚሉት። የአሜሪካ ድምጽ አዘጋቢ አኒታ ፖል ተራው ኢትዮጵያዊ ከፕሬዝዳንት ኦባማ ጉብኝት ምን እንደሚጠብቅ ለማወቅ ጥረት አድርጋለች። ፕሬዝዳንት ባራክ ኦባማ አዲስ አበባ ከመግባታቸው አስቀድሞ የተጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል።
ፕሬዝዳንት ባራክ ኦባማ ኢትዮጵያን በኦፊሴል ለመጎብኘት እየተዘጋጁ ባሉበት ወቅት በአዲስ አበባ ጎዳናዎች ላይ ከአሜሪካ ሰንደቅ ዓላማ በልጠው የታዩት ጠመንጃዎች ናቸው። በዋና ከተማዋ አብዛኞቹ አውራ መንገዶች በጥቂት ሜትሮች ተራርቀው AK-47 ጠመንጃዎች የታጠቁ የፌዴራሉ ፖሊሶች ተመድበዋል። የአዲስ አበባ ፖሊስ በበኩሉ በየስፍራው ኬላ ሰርቶ መኪኖችን በማስቆም ከነተሳፋሪዎቹ ይፈትሻል። ይህን መሰሉ ለጸጥታ ጥበቃ የሚሰጥ ትኩረት ሽብርተኝነትን በምስራቅ አፍሪካ ለመዋጋት በተያዘው ጥረት ኢትዮጵያን ቅርብ የዩናይትድ ስቴትስ ሸሪክ አድርጓታል። ጽንፈኛው የአልሻባብ ቡድን በጎረቤት ኬንያና ርቆም በዩጋንዳ ጥቃት ያደረሰ ቢሆንም ኢትዮጵያ ግን ከድንበሯ እንዳያልፍ አድርጋለች። በያዝነው የአውሮፓውያኑ ጁላይ ወር መግቢያ በሶማሊያ ያሉ እማኞች 3000 የኢትዮጵያ ወታደሮች አልሻባብን ኢላማ ለማድረግ መሆኑ በሚታመን እንቅስቃሴ ሶማሊያ መግባታቸውን ተናግረዋል። አንዳንድ የመንግስቱ ተቾች ከነርሱም መካከል ታሳሪ ጋዜጠኞችና አምደኞች ይገኙባቸዋል። ይህ አሁን የሚታየው የደህንነት ጥበቃ የዜጎችን የሲቪክና ሰብአዊ መብቶች በጣሰ መልኩ የሚካሄድ ነው ይላሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያን አስመልክቶ በየአመቱ በሚያወጣው የሰብአዊ መብቶች አያያዝ ሪፖርቱ በርካታ ስጋቶች እንዳሉት ይገልጻል። ከነዚህ መካከል ሐሳብን በነጻነት የመግለጽና ማህበር የማቋቋም መብቶችን ይገድባል። የተቃዋሚ ፓርቲ አባላትንና ጋዜጠኞችን ማዋከብና ማስፈራራት አልፎም ህገወጥ ግድያ፣ ሰቆቃ፣ ድብደባና ታሳሪዎችን መድፈር በመንግስቱ የጸጥታ ኃይሎች ይፈጸማሉ ሲል ይዘረዝራል። ብዛት ያላቸው ቪኦኤ ያነጋገራቸው የአዲስ አበባ ነዋሪዎች ስለ ሚስተር ኦባማ ጉብኝት አስተያየት እንደሌላቸው ነው የተናገሩት። አንዳንዶቹ ከመጀመሪያው አፍሪካዊ አሜሪካዊ የዩናይትድ ስቴትስ ፕሬዝዳንት ብዙ ጠብቀው እንደነበርና የፈየዱት ባለመኖሩ እንዳልተደሰቱባቸው ይገልጻሉ። ሌሎች ደግሞ ከጉብኝታቸው ተስፋ ይጠብቃሉ። የመረጃ ቴክኖሎጂ ስራ አስኪያጁ ሳምሶን ክፍሎም ከአሜሪካ ኢንፎርሜሽን ቴክኖሎጂ ኢንዱስትሪ ጋር ይበልጥ ትብብር መኖር ጠቃሚ ነው ይላል። ትልቁ ምኞቱ ምን እንደው ሲናገር ግን
Maybe better freedom. Not technology, actually better freedom. Yeah.
ምናልባት የተሻለ ነጻነት እንደውነቱ ከተሻለ ቴክኖሎጂ በፊት አዎ የተሻለ ነጻነት።
የባንክ ተቀጣሪው መላኩ ዓለሙ ደግሞ ለሚስተር ኦባማ በጣም በጥንቃቄ የታቀደው የጉብኝት መርሃ ግብር ትክክለኛውንና ያብዛኛውን ኢትዮጵያዊ ህዝብ አኗኗር ሁኔታ እንዳይ ሊጋርድ ይችላል የሚለውን ስጋት አስተጋብቷል።
The president shall see whether the development of Ethiopia is real or not, or whether the government is true or the oppositors.
ፕሬዚደንቱ ኢትዮጵያ ውስጥ አለ የሚባለው እድገት ትክክለኛ መሆን አለመሆኑን ማየት አለባቸው። መንግስት ነው ወይስ ተቃዋሚዎች አቀኞቹ? ይህንን ሊያዩ ይገባል። መንግስት ሰብአዊ መብቶች ይከበራሉ ይላል። ተቃዋሚዎች የት ቦታ ሲሉ ይጠይቃሉ። ይህን ራሳቸው ማየት ይጠበቅባቸዋል።
ቪኦኤ የአሜሪካ ድምጽ ራዲዮ ጣቢያ አቶ መላኩን ካነጋገረ በኋላ ፊልም ማንሳቱን አቁሞ ባስቸኳይ አካባቢውን ለቆ እንዲሄድ በአዲስ አበባ ፖሊስ ታዟል።
አሉላ፣ ዛሬ ለየት ያለ ሙዚቃ ያለን መሰለኝ።
ልክ ነው አዳነች፣ ቀኑም ለየት ያለ ነው። ዛሬ ዋናው ትኩረታችን አብላጫውን የስርጭታችንን ሰዓት የያዘው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ነው። ዜማውም ወደዛ የሚወስደን ይመስላል። ቴዲ ማክ ነው ሙዚቀኛው ለባራክ ኦባማ መቀበያ ያዘጋጀው። እንስማለት።
አድማጮች፣ አሁን ደግሞ ከእናንተው የደረሱን አስተያየቶች መልሰን ለእናንተ እናሰማለን።
ጠናስተልኛ ቪዎች እንደምን ከረማችሁ? በእውነት እናንተ በአቀራረባችሁ ሁሉ በእውነት የአንድ ጋዜጠኛ ስነ ምግባር የተላበሳችሁ ናችሁ። በእውነት ስለ እናንተ በጣም እግዚአብሔርን አመሰግናለሁ። ሁሉም ነገር ሳትደብቁ ግልጽ እና ግልጽ የሆነ መልእክቶቻችሁ ናቸው የምታስተላልፉልን ያላችሁ። አሁን እኔ ለማለት የፈለኩት ሰሞኑን በጣም አስገራሚ ነገር ስለሰማን በሰባት መሪዎች በሙሉ ከዶክተር ብርሃኑ ጨምሮ ማለት ነው ወደ ኤርትራ ጓዛቸውን ሸክፈው ሄደዋል ተብሏል። በጣም አስቂኝ ድራማ ነው የሚለው። እውነት እዛ ሄደው በኤርትራ ምድር ውስጥ ገብተው እዛ ላይ ይሄ በትክክል እኔ ውጊያን ያካሄዳሉ የሚል እምነትም የለኝም። ካለም እንግዲህ ያው ለወደፊት የሚታይ ነው። ዞሮ ዞሮ ግን ምን ነው ወያኔን ፍርሃትን ለመገርሰስ ከኢጅፕት ከቱኒዚያ እነዚህ ከአረብ ሀገሮች ምን እኛ ኢትዮጵያ ምን እንማራለን ነው? ምንድን ነው በዛም ሄድን ሰው ማጥፋት ነው? በዛም ተባለ ሰው ማጥፋት ነው? ይሄ ከሆነ አገር ውስጥ ሆነ ህዝቡን አነሳስቶ እንዲያውም የዓለም አቀፍ ሚዲያም ይናኛል የዓለም አቀፍ ሚዲያ ሽፋንም ጭምርም ይሰጣዋል። መንግስትም ራቁትነቱንም ሊያስቀረው ይችላል። ህዝቡንም አንቀሳቅሶ ብዙ ነገሮች ማድረግ ይችላል። በውጪ ሄዶ እቺ ጦርነት ከፍታለሁ ማለት ግን እኔ እቺ እዚህ ያደረግን በዚህ ገባን ብሎ ገንዘብ ለመሰሰው ካልመስጠቀር ሌላ ተአምር ይፈጥራሉ ብዬ አላምንም። ይሄ እንደው የጅል ጨዋታ ነው የምለው።
በመጀመሪያ የከበረ ሰላምታዬን አቀርባለሁ። ካለሁበት መላኩ እንሻ ነኝ። ለሀያሉ ቅዱስ መልአክ የቁልቢው ገብርኤል በዓል የክርስትና እምነት ተከታዮች እንኳን አደረሳችሁ። በመላው ኢትዮጵያ በምትገኙና እንዲሁም ከኢትዮጵያ ውጪ በስደት ላላችሁ ወገኖቼ ሁሉ፣ እንዲሁም በጾም ለከረማችሁ የሙስሊሙ እምነት ተከታዮች ሁሉ ኢድ ሙባረክ ላለሁ። በድጋሚ እንግዲህ ሀያሉ ቅዱስ ገብርኤል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላልና የኢትዮጵያን ትንሣኤ የሚያብስበት ጊዜውና ሰዓቱ ደርሷል። እኛም ለነጻነታችን ቆመናል። ዛሬ ለነጻነታችን ኢትዮጵያን ትንሣኤ አብስረን ለሀገራችን ምድር ስደት በቃም ብለን እንዲያበቃን ሁላችሁም ኢትዮጵያኖች በጋራ እንቁም እላለሁ። ኢትዮጵያና ሕዝቧን እግዚአብሔር ይባርክ። የሃይማኖት አባቶች በገዳም ያላችሁ ሁሉ በጸሎት አስቡን። እኛ ልጆቻቸው የአያቶቻችንን ገድል ፈጽመን ለኢትዮጵያ ነጻነት እንቆማለን። መሪዎቻችንም በበረሃ ገብተዋል። ድል ለኢትዮጵያ ሕዝብ። ኢትዮጵያና ሕዝቧን እግዚአብሔር ይባርክ። ቪዎች አመሰግናለሁ። መልካም አውደ አመት ይሁንላችሁ። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። በፕሮግራሞቻችን ላይ በሚቀርቡ ዝግጅቶች አስተያየቶቻችሁን አድርሱን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:31 ነው። ዋና ዋናውን የምሽቱን አበይት ዜናዎች አዳነች ፍሳዬ ታሰማናለች።
የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዩናይትድ ስቴትስ እና ኢትዮጵያ በብዙ ጉዳዮች ላይ ጠንካራ አጋሮች ናቸው ካሉ በኋላ የኢትዮጵያ መንግስት ተቃዋሚ ፓርቲዎችና ጋዜጠኞች በበለጠ ነጻነት እንዲሰሩ እንዲፈቅድ ጥሪ አቅርበዋል። ፕሬዝደንት ኦባማና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህብረት ሆነው ዛሬ ባደረጉት ጋዜጣዊ ጉባኤ ፕሬዝደንት ኦባማ ኢትዮጵያ በኢኮኖሚ እድገት ላይ ያላትን ቦታ አሞግሰዋል። ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ከአስከፊ ድህነት አድናለች። ኢትዮጵያ አልሸባብ የተባለውን ጽንፈኛ ቡድን በመታገል ረገድ ወሳኝ ሚና ተጫውታለች ብለዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ኢትዮጵያ የሰብአዊ መብት አያያዝንና የመልካም አስተዳደርን ጉዳይ ለማሻሻል ቆርጣ የተነሳች መሆኗን ገልጸዋል። ለዲሞክራሲ ያለን ቁርጠኝነት ጽኑ እንጂ የላላ አይደለም በማለትም አስረግጠዋል። የተባበሩት መንግስታት ድርጅት ከኤርትራ ወደ አውሮፓ ስለሚጎርፉት ኤርትራውያን ጉዳይ ምርመራ እንዲያካሄድና ኤርትራውያኑ ስደተኞች ህገወጥ በሆነ መንገድ የሚያሸጋግሩትን ሰዎች ለፍርድ እንዲያቀርብ ኤርትራ ትላንት ጠይቃለች። አልሸባብ ሞቅዲሾ በሚገኘው ጃዚራ ሆቴል ሆዝ ፓሌስ በተባለው ሆቴል ላይ ትላንት ባደረሰው የቦምብ ጥቃት የሞቱ ሰዎች ብዛት 18 ደርሷል።
ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረን አንብበነዋል። አሁን ወደ ቀዳሚው ዘገባ እናልፋለን።
በመግቢያችን ያስተዋወቅነውን በፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ የተሰናዳ ትንታኔ ጨምሮ ሌሎች ቅንብሮችም አሉን። ታዲያ አሁን በቀጥታ የምናልፈው ወደ ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
በቦጎታ ኮሎምቢያው ዓለም አቀፍ ግማሽ ማራቶን የሴቶቹን ኢትዮጵያ፣ የወንዶቹን ኬንያ አሸነፉ። በአጠቃላይ ውጤት የኢትዮጵያ አትሌቶች ብልጫ አሳይተዋል። በእግር ኳስ ሜክሲኮ የዘንድሮውን የወርቅ ዋንጫ አነሳች። እንደምን አምሽታችሁልኛል የተከበራችሁ አድማጮች። የአገር ውስጥ ዜናዎችም አሉን፣ አብራችሁን ቆዩ። በሴቶቹ አማኔ ጎበናና ሹሩ ደምሴ ተከታትለው በመግባት ድል የተቀዳጁበትን የቦጎታውን ግማሽ ማራቶን ሩጫ ዜና ላስቀድም። እንደ ተጀመረ አምልጠው የወጡት አራቱ አትሌቶች ብርሃኔ ዲባባ፣ ሹሬ ደምሴ፣ አማኔ ጎበናና ኬንያዊቷ ሻርን ቼሮፕ ነበሩ። ከ10ኛው ኪሎ ሜትር በኋላ ደግሞ ሹሬ ቀድማ ሄደች። ይከተሏት በነበሩ ሶስቱ ላይ ግን ሰፊ ልዩነት መፍጠር አልቻለችም። 15ኛው ኪሎ ሜትር ላይ የቀዳሚ ሯጮች ቁጥር ወደ 3 ወረደ። አማኔ አመራሩን ያዘ። በመጨረሻው ኪሎ ሜትር ላይ አማኔ ከሹሩ በ10 ሜትር ገሰገሰች። በዚያው ርቀት በአንደኝነት ስትጨርስ ያስመዘገበችው ጊዜም 1 ሰዓት 13 ደቂቃ 44 ሴኮንድ ሆኗል። ሁለተኛ ሹሩ ደምሴ፣ ሶስተኛ ሻሮን ቼሮፕ፣ አራተኛ ጉቴኒ ሾኔ። በወንዶቹ አንደኛው ስታንሊ ቢዮት ከኬንያ ሲሆን በሁለተኝነት ተከትሎት የገባው ደግሞ ኢትዮጵያዊው ታደሰ ቶላ ነው። ጊዜያቸው 1 ሰዓት 3 ደቂቃ ከ15 እና 1 ሰዓት 4 ደቂቃ ከ47 ሴኮንድ ሆኗል። በወንዶቹ ሶስተኛና አራተኛ የወጡትም የኢትዮጵያና ኬንያ አትሌቶች ናቸው። ኪሙታይ ኪፕኖምና ጸጋይ መኮንን ይባላሉ። ይህን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ተባባሪ አዘጋጅ ገዛኝ ጽዮን መስቀል እወስዳችኋለሁ። ገዛኝ መቀጠል ትችላለህ።
አመሰግናለሁ ሰለሞን። 20 ዓመት በታች የዓለም ሴቶች እግር ኳስ ዋንጫ ለመሳተፍ የሚያስችለው የመጀመሪያ ማጣሪያ የመልስ ጨዋታ በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ላይ ተካሂደዋል። የኢትዮጵያ ከ20 ዓመት በታች ሴቶች እግር ኳስ ቡድን ትናንት በባህር ዳር ስቴዲየም ከካሜሮን አቻው ባደረገው የመልስ ማጣሪያ 2-1 በማሸነፍ ድል ቀንቶት ወደ ሁለተኛው የማጣሪያ ምዕራፍ ተሸጋግሯል። በኢትዮጵያ ወጣት ሴቶች ብሔራዊ እግር ኳስ ቡድን በ19ኛውና በ80ኛው ደቂቃ ሁለቱንም ጎል ያስቆጠረችው ጎል አዳኟ እና የቡድኑ አምበል ሎዛ አበራ ትባላለች። ሎዛ አበራ ከጨዋታው በፊትም 2 ጎል እንደማገባ ስሜቴ ውስጤ ነግሮኛል በማለት ተናግራ ነበር። ቃሏን አስጠብቃ መውጣቷ በርካቶችን አስደንቋል።
ሳፍ የምታወጣው ቃላቶች ተጽዕኖ አላቸው እና እግዚአብሔርን እንደ ለምኘው ነበረ ማለት በእንደዚህ ሁኔታ ትገኛል ና ያንንም ደግሞ እግዚአብሔር ይል አመሰግናለሁ። እግዚአብሔርን ለጎልም አግባለሁ ተናግሬ ነበረ። ያን ስለተፈጸመ በጣም ደስ ብሎኛል። ይህን የሚታይ ነገር ይኖራል።
ሊዳ ካትሪና ለካሜሩን ብቸኛዋን ግብ ያስቆጠረች ተጫዋች ነች። ትናንሾቹ ልዩሶች እየተባሉ የተጠሩበትን የሙገሳና ቅጽል ስም ከትላንቱ ድል በኋላ የአባይ ፈርጦች በሚለው ስማችን መጠራቱን መርጠናል። የአባይ ፈርጦች ስማችን በሁሉም ዘንድ ይለመድልን ሲሉ በአንበሏ በሎዛ አበራ በኩል ተጫዋቾቹ መልእክት አስተላልፈዋል። በሌላው ተመሳሳይ የመልስ ጨዋታ ቡርኪና ፋሶና አልጄሪያ 1-1 በመለያየታቸው የቡርኪና ፋሶ ቡድን በመጀመሪያው ማጣሪያ 2-1 አሸንፎ ስለነበር አጠቃላይ ውጤት 3-1 ቡርኪና ፋሶ ፋሶች ብሔራዊ ቡድን ወደ ቀጣዩ ማጣሪያ ማለፉን አረጋግጧል። በቀጣዩም ከኢትዮጵያ ከአባይ ፈርጦቹ ጋር በሁለተኛው የማጣሪያ ምዕራፍ ይገናኛሉ። በሁለቱ አሸናፊ የሚሆነው ደግሞ ሌላ ሶስተኛና ወሳኝ የሆነ ማጣሪያ ይጠብቀዋል ማለት ነው። ሌላው የእግር ኳስ ዜና ወደ ሰሜን ለንደን አርሴናል ሜዳ የኢምሬትስ ዋንጫ ያመራናል። 4 ቡድኖች ለዋንጫ ሽም ያደረጉትን የአንድ ሳምንት ፍልሚያ ትናንት በባለሜዳው በአርሴናል አሸናፊነት ተጠናቋል። አርሴናል ዋንጫውን ከአራት ዓመት በኋላ ማግኘት የቻለው የጀርመኑን ቮልፍስበርግን 1-0 በመርታት ሲሆን ለድል ያበቃችውን ብቸኛ ጎል ያስቆጠረው የቡድኑ አንጋፋ ተጫዋች ቲዮ ዋልኮት ነው። አዲስ ፈራሚው ግብ ጠባቂ ፒተር ቼክም ለመጀመሪያ ጊዜ ለአርሴናል ተሰልፎ ተጫውቷል። ጠንካራ የጎል ሙከራዎችን በማክሸፍም ድንቅ ብቃትን አስመስክሯል። ሌላው የእግር ኳስ ጨዋታ መካከልና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የኮንካፍ ወርቃማ ዋንጫ ይሆናል። አዘጋጇ ሜክሲኮ በዝግጅቱም ተሳክቶላት ተመስግናለች። ለፍጻሜው የደረሰውም የሜክሲኮ ብሔራዊ ቡድን ደግሞ ጃማይካቸውን 3-1 በመርታት ዋንጫውን አንስቶ ደስታውን እጥፍ አድርጎታል። ለዋንጫው ባለቤት ይሆናል ተብሎ ከውድድሩ በፊት ቅድሚያ ግምት ተሰጥቶት የነበረው የዩኤስ አሜሪካ ብሔራዊ ቡድን ሶስተኝነቱንም ማግኘት አልቻለም። ፓናማና የዩኤስ አሜሪካ በደረጃ ተጫውተው 1-1 አቻ ወጥተዋል። አሸናፊውን ለመለየት በተሰጠው የመለያ ምቶች የፓናማ ብሔራዊ ቡድን 6-5 በመርታት ሶስተኛ ሆኖ የነሐስ ሜዳሊያ ተሸላሚ ሆነዋል።
ገዛኝ ጽዮን መስቀልን ለሪፖርቱ አመስግኜ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለስፖርት ዝግጅቱ አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን ያስተዋወቅ ነው የምሽቱ አብይ ዘገባ ነው ቀዳሚው። በኢትዮጵያ ቀጣይ እድገት ሊኖር የሚችለው በመረጃዎች ፍሰትና በግልጽ የሐሳብ ልውውጥ ላይ ሲመሰረት መሆኑን ፕሬዚዳንት ባራክ ኦባማ አሳሰቡ። አንዳንድ በኢትዮጵያ ሲንቀሳቀሱ የቆዩ ቡድኖችን አሸባሪዎች ለማለት መረጃ የለም ነው ያሉት። በኢትዮጵያ ዲሞክራሲን ለመገንባት ነባሩ ኢትዮጵያ የኢ-ዲሞክራሲያዊ ባህል ትልቅ ፈተና መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጠዋል። መለስካቸው አመሃ እንዲህ አጠናቅሮታል።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ከእኩለ ቀን በኋላ በብሔራዊ ቤተ መንግሥት በጋራ በሰጡት ጋዜጣዊ መግለጫ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርገው አውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግሥታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚዳንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል።
Continued growth in Ethiopia depends on the free flow of information and open exchanges of ideas. I believe that when all voices are being heard, when people know that they're included in the political process, that makes
የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነጻነት መንሸራሸርና ሐሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምጾች ሲሰሙ፣ ሕዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ፣ ሰብአዊ መብቶችን፣ መሠረታዊ ነጻነቶችን ለማክበርና ዲሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል። ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው። ምክንያቱም በኢትዮጵያ ተስፋና በሕዝቧ በብርቱ እናምናለን።
ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ ዕድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው። ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው። የኢትዮጵያን መንግሥት ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግሥት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል።
I know that there are certain groups that have been active in Ethiopia that from the Ethiopian government's perspective pose a significant threat. Our intelligence indicates that while they may oppose the government, they have not tipped into terrorism. And
we ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግስት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግስት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህንን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደጠቆምኩት በምክክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና የእውነተኛ ሽብር ፈጠራ አድራጎቶች ባሉባቸው ማስረጃዎች ላይ እንሰራለን። ማስረጃዎቹ እንዳሉ እናያለን።
ከእንዲህ ያለው ጉዳይ ጋር የተያያዘው ነገር የአንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይንም ትርጉሙ ላይ የሚወሰን ነው።
So a lot of this has to do with how we define particular groups' activities. If they are just talking about issues and are in opposition and are operating as political organizations, we tend to be protective of them even if we don't agree with them. That's true in the United States, that's true everywhere. And we think that's part of what's necessary for a democracy.
ከዚህ ብዙ ቡድኖች የሚንቀሳቀሱባቸው ሁኔታዎች ስለ ጉዳዮቹ እየተነጋገሩ ነው ወይስ በተቃውሞ እንቅስቃሴዎች ውስጥ ገብተዋል? በፖለቲካ ድርጅትነት እየተንቀሳቀሱ ነው ወይ? ለነዚህ ጉዳዮች ባለን መረዳት ወይም በመንሰጠው ትርጓሜ ወሰናል። ከነርሱ ጋር ባንስማማ እንኳ ጥበቃ ልናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው። ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው።
መንግስታቸው ጋዜጠኞችን እንደሚያስር ተጠቆሞ ይህ ሁኔታ እንዲሻሻል ምን እንደሚያደርጉ ጥያቄ ቀረበላቸው። አቶ ኃይለ ማርያም የሰጡት መልስም ነበረ።
We need journalists. We need more of them and quality of them because we have not only bad stories to be told, but we have many success stories that has to be told. And so we need you.
ጋዜጠኞችን እንፈልጋቸዋለን ብለዋል አቶ ኃይለ ማርያም ደሳለኝ። ነገር ግን ሀገሪቱ ብዙ የስኬት ተግባራት እንዳሏት የስኬት አድራጎቶችን እንዳከናወነችና እነዚህም ሊዘገቡባቸው እንደሚገባ እንደሚያምኑ ገልጸዋል።
በሶማሊያ የአልሸባብን አሸባሪ ቡድን ህልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል።
I think there's been complementarity in the work that we've done together. So we don't need to send our own marines for example in to do the fighting. The Ethiopians are tough fighters.
አብረን ባከናወናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መስዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሰራን ያለነው ሁሉ ማሳያ መሆኑን ባለፉ ጊዜያት ደጋግሜ ስናገር የነበረው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። ፕሬዚዳንት ኦባማ ነገ በአፍሪካ ህብረት ተገኝተው ንግግር እንደሚያደርጉም ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች አሁንም ከፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት የተመለከተ ርዕስ ጋር ነው የምንቆየው። ትንታኔ
በዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ የፕሬዝዳንቱን የመጀመሪያ ውሎና አብይ ክንውን ይዳስሳል። ትንታኔያቸውንና ትዝብታቸውን የሚያካፍሉን እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህርነት ያገለግሉ የቆዩት በወቅታዊ የኢትዮጵያ ጉዳዮች በሚያቀርቡት ትንታኔ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተሩን ያነጋገረው አሉላ ከበደ ነው። አሉላ
አመሰግናለሁ። አዳነች፣ ባለፈው ሳምንት መገባደጃ ፕሬዚዳንት ባራክ ኦባማ አዲስ አበባ ከመግባታቸው አስቀድሞ የፕሬዚዳንቱን የኢትዮጵያ ጉብኝት ዜና አቀባበልና ከጉብኝታቸው የሚጠበቅ ፋይዳ አስመልክቶ በአጠቃላይ ርዕሰ ጉዳይ ላይ ትንታኔ ሰጥተውን ነበር ዶክተር ዳኛቸው። ዛሬ በፕሬዚዳንት ባራክ ኦባማ አዲስ አበባ በገቡ ማግስት የዕለቱን አነጋጋሪ ርዕሶች የተመለከተ ይሆናል የምሽቱ ትንታኔ። ወደዚያው እንለፍ። በትላንትና ዕለት አዲስ አበባ የገቡት ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ዜና አቀባበልና የሚጠበቁ ፋይዳዎች አስመልክቶ አጠር ያለ የትንተና አስተያየት ሰጥተውናል። አቀባበሉ ምን ይመስል ነበር? ከገቡ በኋላ ያለውን ሁኔታ እስኪ አጠር አድርገን እንመልከት። ለመንደርደሪያ
ሲገቡ መቼስ በጉጉት ነበር፣ እዛ ሰልፍ ላይ ማይታል። እንደገቡም ወደ አሜሪካን ኤምባሲ ነው የሄዱት። ግን በጣም የሚገርመው በበነገታው የተጀመረው ትንታኔ ነው። አንደኛው ስለ ኢኮኖሚና ኢንቨስትመንት ነው። ሁለተኛው ስለ ጸጥታና ስለ ሰላም ነው። ሶስተኛው ነው እንግዲህ ሶርኒ ኢሹ፣ ዋናው ኢሹ የዲሞክራሲና የመብትና የነጻነት ጉዳይ ነው ወይም የመልካም አስተዳደር እነሱ ተከለው እንዳቀረቡ።
መልካም ዶክተር ዳኛቸው አሁን ከሚገልጿቸው ጭብጦች አንጻር የተነሱ ሐሳቦች የፕሬዝዳንቱን ድምጾች በአገር ውስጥ በሚገኙ መገናኛ ብዙሃን ሲዘገቡ ከነበሩ ሁኔታዎችም ህብረተሰቡ በእያለበት የሚነጋገርበትም ሁኔታ ካለ እስኪ የመጀመሪያውን ቀን ውሏቸውን በርሶ እይታ በርሶ ትዝብት ምን ይመስላል?
በጣም ጥሩ አሉላ። ዛሬ የተወሰኑ ኤክስፐርት አቅርበው ነው ያሉት በቴሌቪዥን ላይ። አንደኛ የፖለቲካል መሪዎቹ ቀርበው የፈሩት ነገር ልንገር፣ ሶስት ረድፍ አለ ብያለሁ፣ የዲሞክራሲና የመልካም አስተዳደር የነጻነትና የመብት ጉዳይ ላይ ነው ስጋት ያላቸው። ሶስተኛው ላይ ነው መውረድ የምፈልገው።
እሺ፣
ስለ ሶስተኛው ሁለት አይነት የመከላከያ ደጀን ነው ሲያበጁ አሉ። ቀኑ ሙሉ የተመካከሩበት ነው። አንደኛ
ማንን ነው የሚሉ ዶክተር ዳኛቸው ግልጽ ያድርጉልን፣ ማን ናቸው?
እሱን ላቅርብልህ አሉ ላይ መጀመሪያ የውጭ ጉዳይ ሚኒስትሩና የሬዲዮና ቴሌቪዥን ሚኒስትሩ ሬድዋን የሚሉት ምንድን ነው? ስለ ዲሞክራሲ ጥያቄ ይኖራቸውናል፣ እኛ ግን ለመማር ዝግጁ ነን። አሜሪካ የቆየ ዲሞክራሲ አላት እና ተመክሮ ለመቅሰም ተዘጋጀን። አንድ በሌላ በኩል ዲፕሎማቶቹ ቀረቡና ተመክሮ እንቀስማለን አይደለም፣ በግብ ደረጃ ዲሞክራሲን በሚመለከት በግብ አንድ ነን፣ አላማችን አንድ ነው፣ አካሄዳችን ላይ ግን ልዩነት አሉ ሲሉ ነው የዋሉት። ሁለት ረድፍ ነው እንግዲህ ገባ ምልህ። ይሄ መታየት አለበት። ይሄን ሲሰሩ ነው የዋሉት ዛሬ ቀኑ ሙሉ ማለት ነው። ሌላውን እንተውና አሁን እንግዲህ ምንድነው የመጀመሪያው ጥያቄ ላይ ተመክሮ እንቀስማለን ነው። እኔ የምልህ እቺ ሀገር ብዙ ሻንስ የቆየች ሀገር ናት እና ሩል ኦፍ ሎው ይሄ ዝም ብሎ ማሰር እና መግረፍ ምናምን መቼስ ከአሜሪካኖች ተመክሮ አልወስድም። ይሄ መቼስ እንዲህ መደረግ እንደሌለበት የሚያስተምሩን አይመስለኝም። በሁለተኛ ደረጃ በዚህኛው በኩል የተነሳው ጥያቄ ምንድን ነው? በግብ ደረጃ አንድ ነን። በግብ ደረጃማ አንድ አይደሉም። አሁን ኢትዮጵያ ውስጥ ያለው ምንድን ነው መሰል አሉላ፣ ለመግዛት ባለው ፍላጎትና በዲሞክራሲ መሀል በጣም ከባድ ቅራኔ ነው ያለው እንጂ አይ በግብ አንድ ነን ምናምን አይደለም።
በተለይ በሀገር ውስጥ መገናኛ ብዙሀን ዜናውም በመግለጫ የቀረቡት ሀሳቦች የተስተናገዱበትን አመላክተውናል። ዶክተር ዳኛቸው እስኪ በቀጥታ ከዛ ጋዜጣዊ መግለጫ የተገኙትን ፍሬዎች ዋና ዋና የሚባሉትን ቅድም እርስዎ በሶስት የከፈሏቸውን ሀሳቦች አንዳንዱን እያነሳን እንወያይ። ፕሬዚዳንት ባራክ ኦባማ ሁለቱ አገሮች ሽብርን የሚፈርጁበትና ቡድኖች ደግሞ በዚያ ውስጥ ተሳተፉ ሲባሉ ምን ማለት እንደሆነ ያነሷቸው ጭብጦች ውስጥ አንዳንዱን እናንሳ። አንድ የተወሰነ ቡድን በሽብር ሲወነጀል ምን አይነት አንድምታ እንዳለው ያነሳሉ? ይህን የእሳቸውን ንግግር እንስማና ውይይቱን እንቀጥላለን።
A lot of this has to do with how we define particular groups' activities. If they are just talking about
ይህ የአንዳንድ ድርጅቶችን እንቅስቃሴ ከምንገመግምበት ሁኔታ ጋር ተያያዥነት አለው። ስለ አንዳንድ የፖለቲካ ጉዳዮች የሚያነሱ በተቃዋሚ ፓርቲነት የሚንቀሳቀሱ ከሆነ በዩናይትድ ስቴትስ በሐሳባቸው ባንስማማም እንንከባከባቸዋለን። በሌሎች አገሮችም የሚደረገው ይኸው ነው። ይህም ለዲሞክራሲ አስፈላጊ ነው ብለን ስለምናምን ነው።
ዶክተር ዳኛቸው እንደ ተከታተሉት አንድ ድርጅት በፖለቲካ እንቅስቃሴ ውስጥ ያለ ድርጅት በሽብር ከመወንጀሉ በፊት የሚታዩ ጭብጦች ነው ያነሱት። በቅድሚያ አንድ ቡድን አሸባሪ ተብሎ ሊፈረጅ የሚችልባቸውን ምክንያት እማያሟላ ከሆነ አሸባሪ ካልሆነ የተለየ ሐሳብ ስላለው ብቻ እንደማይወነጀል ነው የተናገሩት። እንዲያውም ለዲሞክራሲ አስፈላጊ ነውና እንክብካቤና ጥበቃ እናደርግላቸዋለን ነው ያሉት። እስኪ እዚህ ላይ ያሉትን አስተያየት እናስቀድም።
ልጅ አሉላ ይህንን በማለታቸው አንጀታችንን አሽረውታል። እዚህ ኢህአደግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ይሄ በጣም 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 ደስ የሚል ነው ነገር አለው። በሀሳብ የተወሰነ ቡድን ስለተለየ ብቻ ሽብርተኛ ተብሎ በስያሜ ሽብርተኛ ሊሆን አይችልም ነው ያሉት። በጣም ነው በደስታ የተቀበልነው እዚህ ተሰበስበን ስንሰማው። እዚህ ጥያቄ ላይ ምንም ፕሬዚዳንት ኦባማ ጋር ነው ያለ ነው።
በግልባጩ የኢትዮጵያ መንግስት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ። በግልባጩ የኢትዮጵያ መንግስት በሚያነሳቸው ሐሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ። ስጋቴ ነው የሚላቸውን አንዳንዴም በሽብር የሚወነጅላቸውን ቡድኖች አደረጉ ከሚለው ጋር የሚያያዘውን ደግሞ የሚያነሱበትን አጭር ቃል እንስማ።
If they tip into activities that are violent and are undermining properly constituted government then
በህጋዊነት የተመረጠን መንግስት ለመፈታተን አመጽ ከተጠቀሙ ያሳስበናል። ስለዚህ ይህን ጉዳይ በተመለከተ መሬት ላይ ያለው እውነት ምንድነው የሚለው ነው የሚወስነው። በዚያ ውሳኔ መሰረት ነው በመተባበር የምንሰራው።
እንደሰሙት እንግዲህ መረጃ ተጨባጭ መረጃ ያስፈልጋል ብለዋል።
እሺ ሰምቻለሁ ደጋግም ያሉት።
እሺ እሺ በሱ ላይ ያለተን እና
ሰው አርገው እኮ ያስቀመጡት ይሄ እኮ የፋክት እኮ ነው። ኢምፐሪካሊ የተቀመጠ ሁኔታ መሟላት አለበት ነው ያሉት እንጂ መጀመሪያም እንዳለው ዝም ብሎ በስያሜና በገለጻ የሚሆን ነገር አይደለም፣ በመንጀላም የሚሆን ነገር አይደለም። ይሄ ከሆነ እነሱ እንደሚሉት ከመስመር የወጣ ነገር ካለ ከንሰርናለን ያሉት ማንም መንግስት ሊኖረው ይገባል። እና እዚህ ላይ ምን በደንብ ስኮር ያደረጉ ይመስለኛል ፕሬዚዳንቱ አሉላ።
እስኪ ወደ ሌላ ጭብጥ ልውሰዶት፣ አሁንም ከንግግራቸው ጋር እናዛምዳለን። በዓለም ዙሪያ አንዳንዶች ኢትዮጵያን ቀድሞ ከደረሱባት የድርቅና የረሃብ ችግሮች ጋር አዛምደው ይመለከቷታል። ለአመታት በዚያ ሁኔታ ውስጥ ስትታይ ትቆይ እንጂ ፕሬዚዳንት ኦባማ የኢትዮጵያ መንግስት ወይንም ኢትዮጵያን በማድነቅ ባለፉት 15 አመታት ውስጥ አስመዘገበች ያሉትን ልማትና እድገት ያወድሳሉ። ታዲያ በዋና ዋና ባሏቸው ጉዳዮች ላይ ከጠቅላይ ሚኒስትር ኃይለ ማርያም ጋር ግልጽ ውይይት ማድረጋቸውንም ይናገራሉ ሚስተር ኦባማ። ዘለቄታ ያለው ልማትና ብልጽግና እንዲሁም አስተማማኝ ጸጥታ ሊኖር የሚችለው ግን መልካም አስተዳደር ሲኖር ብቻ ነው ይላሉ። እንስማቸው አሁንም።
In a global economy that's increasingly driven by technology and the internet, continued growth in Ethiopia depends on the free flow of information and open exchanges of ideas.
ቴክኖሎጂና ኢንተርኔት ለዓለም አቀፍ ኢኮኖሚ እድገት ከፍተኛ እመርታን ሲሰጡና ያለን በኢትዮጵያም እድገት ሊቀጥል የሚችለው በመረጃዎች ገደብ ሳይደረግ ግልጽ የሆነ የሐሳብ መለዋወጥ ሲኖር ነው። የሁሉም ሰው አስተያየት ተሰሚነት ሲያገኝና ሰዎች በፖለቲካ ሂደት ተሳትፎ እንዳላቸው ሲረዱ የአንድ ሀገር እድገት ዘላቂ ይሆናል፣ ሕዝቡም አፍላቂ ይሆናል የሚል ነው እምነታችን።
ሁሉን ያቀፈ የፖለቲካ ምህዳር የፖለቲካ አቅጣጫ ነው የሚሉት አጽንኦት ሰጥተው እንደሰሙት
ሁለት ነገር ነው ያሉት። አንደኛ open exchange of ideas ክፍት የሆነ የሐሳብ መቀየር፣ ሁለተኛ ደግሞ ሁሉን ያቀፈ የፖለቲካል ፕሮሰስ ነው የሚለው። እዚህ ላይ ያለፈው ጊዜ ነገር 547 መቀመጫ ይዣለሁ የሚል open የሆነ ፖለቲካል ፕሮሰስ የለም። ተቃዋሚ የሆነ በቴሮሪዝም የሚወነጀልበት አገር ነው። እዚህም ላይ 10 በ10 ሰጥቻቸዋለሁ ፕሬዚዳንት። እኔ ወንድም
እንግዲህ ይህንን አጽንኦት የሰጡት ተዘገቡ ለሚባሉት እድገቶችም ሆነ ዘለቄታ ያለው እድገት እንዲመጣ አንድ አገር በዲሞክራሲው ጎዳና እንዲዘል
አይሳካም
የክርክሩ ጭብጥ ሊሆን ይችላል። መልካም አስተዳደርን ነው ፕሬዚዳንት ኦባማ መረጋገጥ አለበት የሚሉት የሰብአዊ መብት ከበሬታን መሰረታዊ የሰው ልጆች ነጻነት እንዲሁም ዲሞክራሲ እንዲሰፍን ደግሞ መወሰድ አለባቸው ስለሚሏቸው እርምጃዎች ይጠቅሳሉ። አሁንም ፕሬዚዳንት ኦባማን እንስማ።
እሺ
we discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms and strengthening democracy, and this is an area where we intend to deepen our
ስለዚህ ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን፣ ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን።
ምን ይላል?
ምን እላለሁ? we believe in Ethiopia's promise ነው እኮ ያሉት። በኢትዮጵያ ተስፋ እናምናለን፣ በኢትዮጵያ ቃል ኪዳን ወደፊቱ እናምናለን እና ይሄ መሟላት አለበት። እዚህም 10 በ10 ሰጥቻለሁ እንዳስተማሪ እላለሁ። ይሄ ነው we believe in Ethiopia's promise። ኢትዮጵያ ፕሮሚሲንግ የሆነች ሀገር ነች፣ ግን መሰናክል አለ እያሉ ነው።
በዚህ በዩናይትድ ስቴትስ በሚኖሩ ኢትዮጵያውያን ወይም አሜሪካ ኢትዮጵያውያን አሜሪካውያን አስተዋጽኦ ዙሪያም የተናገሩት አለ። ሌሎች ጭብጦችንም ማክለን የነገ ውሏቸውን በሌላ ፕሮግራም እንመለሳለን። አድማጮች፣ አሁን ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ወሬዎችን ከአዳነች ፍስሐዬ። ሰዓት ያለን ምስሉ የነበር ሰዓቱ ተጠናቋል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው አሉላ ከበደና
አዳነች ፍስሐዬን ከፕሮግራም አቀናብሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽት 3 ሰዓት ላይ በመደበኛው ፕሮግራም አንድ ሰዓት ላይ በልዩ ፕሮግራማችን አሁን የተገኘ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።